The Voice of America.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በተለያዩ የኦሮሚያ ክልል ከተሞችና አካባቢዎች አራተኛ ወሩን በያዘው ተቃውሞ ሰልፍ የማህበረሰብ የመገናኛ ብዙሃን የተጫወቱት ሚና ላይ የተካሄደ ውይይት ይዘናል።
ሶሻል ሚዲያ ማህበራዊ ሚዲያዎች ያደረጉት የኢንፎርሜሽን ልውውጥን አንደኛ ፍጥነቱን ጨመሩት፣ ሁለተኛ ዋጋውን በጣም ቀነሱት። ይህን በማድረግ ኢንፎርሜሽን ልውውጥ ለሁሉም እንዲሆን ማድረግ ችለዋል እና ይሄ የምታደርገው ውይይት ጠቀሜታም አደጋም አለው።
ጃዋር ሲራጅ መሐመድ በዩናይትድ ስቴትስ ይኖራሉ። በማህበረሰብ ድረገጽ በርካታ መረጃዎችን ይቀበላሉ፣ ያሰራጫሉ። የኦሮሚያ ሚዲያ ኔትወርክ የቴሌቪዥን ዝግጅት ሥራ አስኪያጅም ናቸው። ውይይቱ ከዜናው ቀጥሎ ይቀርባል። ጤና ይስጥልን የተከበራችሁ አድማጮቻችን፣ እንደምናመሽታችኋል። ይህ በየዕለቱ ከምሽቱ 3 ሰዓት እስከ 4 ሰዓት በ19 በ22ና በ25 ሜትር ባንዶች ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአንድ ሰዓት ፕሮግራም ነው። ዕለተ ሰንበት ቅዳሜ የካቲት 26 2008 ዓ.ም ነው። የዕለቱ ዜናዎች ከቀረቡ በኋላ ልዩ ዘገባ ይኖረናል። ከዚያም የቀረውን ጊዜ በሙሉ የሙዚቃ ቃና ተረክቦ እስከ ማጠቃለያ ዜና ያማሸናል። ፕሮግራሙን ብርሃን ኃይሉ ትመራለች። ሰለሞን ክፍሌ ያስተናግዳለሁ። አብራችሁን ታመሹ ዘንድ የአክብሮት ግብዣዬ ነው። አሁን በቅድሚያ የዓለም ዜና።
ጤና ይስጥልኝ፣ እንደምናመሻችሁ። ከሰዓቱ የዓለም ዜና ጋር አሉላ ከበደ ነኝ። የስሎቬኪያውያን ዛሬ ለፓርላማ ምርጫ ድምጻቸውን እየሰጡ ነው። የዘንድሮ ብሔራዊ ምርጫ እየተካሄደ ያለውም በመካከለኛው ምስራቅ የሚካሄደውን ጦርነት በመሸሽ እጅግ ከፍተኛ ቁጥር ያለው ሕዝብ ወደ አውሮፓ የሚያደርገው ፍልሰት የፈጠረው ቀውስ እያነጋገረ ባለበት ወቅት ነው። ስሎቬኪያ ምንም እንኳን ከመካከለኛው ምስራቅ የሚጎርፈው ሕዝብ አይነተኛ መዳረሻ ባትሆንም የፍልሰት ጉዳይ የተለየ ትኩረት ሳያገኝ እንዳልቀረ ግን ግምት አሳድሯል። አገሮች በየተራ የሚቀበሉትን የአውሮፓ ህብረት ፕሬዚዳንታዊ መንበር የፊታችን ሐምሌ ወር የምትረከበው ስሎቬኪያ መንግስት በህብረቱ የፍልሰትና የስደት ጉዳይ ፖሊሲዎች ላይ በሚደረጉ ውይይቶች ሁነኛ ሚና የመጫወት እድልም ይኖራታል ተብሎ ተጠብቋል። ይህ በእንዲህ እንዳለ በሙስና ቅሌት የተወነጀለውና በመምህራንና ነርሶች አነስተኛ የደሞዝ ክፍያ የሚወቀሰው ገዢው የጠቅላይ ሚኒስትር ሮበርት ፋይኮ የስምር ፓርቲ በምርጫው ይሸንፋል ተብሎ ቢጠበቅም የቅድመ ምርጫ ትንበያዎች ግን 150 መቀመጫዎች ላሉት ሸንጎ ምርጫ በ30 ነጥብ እየመራ መሆኑን ነው የጠቆሙት። ይህም ከያዘ ከሌላ አነስተኛ ፓርቲ ጋር የጋራ መንግስት ለማቋቋም የሚያስችለው ይሆናል። ፓርቲውን የጠቅላይ ሚኒስትሩ በድምፅ መስጫ ጣቢያ ተገኝተው ድምፃቸውን በሰጡበት ወቅት በሰጡት አስተያየትም ምርጫው ቁጥራቸው የበዙ ፓርቲዎች የፓርላማው አባል እንዲሆኑ ያደርጋል። ያም የሚጠብቁት የምርጫ ውጤት ባይሆንም ግን አከብረዋለሁ ነው ያሉት። የቱርክ ፖሊስ የመንግስት ኃይሎች የአገሪቱን ግዙፍ ጋዜጣ አሳታሚ ድርጅት ለመቆጣጠር የያዙትን ጥረት ለመቃወም በወጡ በብዙ መቶዎች የተቆጠሩ ሰላማዊ ሰልፈኞች ላይ በአስለቃሽ ጢስና በፕላስቲክ ጥይት ተኩሰዋል። የቱርክ ባለስልጣናት መሪው በስደት በዩናይት ስቴትስ ከሚገኝ የሃይማኖታዊ ድርጅት ጋር ቁርኝት አለው ያለውን ታዋቂ የተቃዋሚ ወገኖች ጋዜጣ ለመዝጋት የወሰዱት እርምጃ ከፍተኛ ቅዋሜ ገጥሞታል። ፖሊስ ለተቃውሞ የወጣውን ሰላማዊ ሰልፈኛ በአስለቃሽ ጢስና በፕላስቲክ ጥይት ለመበተን ከኢስታንቡሉ የዛማን ጋዜጣ ጽህፈት ቤት ደጃፍ ሲደርስ የገጠመው ነጻ መገናኛ ብዙሀን ድምጻቸው አይዘጋም በሚል መፈክር የሚያሰሙ የሚበዙት ሴቶች የሆኑባቸው ቁጥራቸው ከ500 በላይ የሚገመቱ ሰዎች ናቸው። ትላንት የፖሊስ ኃይል በሩን በኃይል በርግዶ ወደ ጋዜጣው ጽህፈት ቤት ከመዝለቁ አስቀድሞም የዛማን ጋዜጣ ዋና አዘጋጅ ለስራ ባልደረቦቹ ሲናገር የዛሬው ዕለት ለቱርክ ዲሞክራሲ የጨለማ ቀን ነው ሲል ተደምጠዋል። የፕሬዚዳንት ኤርዶጋን መንግስት በጋዜጣው ላይ የወሰደውን የኃይል እርምጃም የሰብአዊ መብት ድርጅቶች ክፉኛ አውግዘውታል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ዋናው የዛምቢያ ተቃዋሚ የፖለቲካ ድርጅት ባሰማው ጥሪ ከማናቸውም የፖለቲካ ብጥብጥ እንዲርቁ ደጋፊዎቹን አሳሰበ። ለብሔራዊ ልማት የአንድነት ፓርቲ በእንግሊዝኛው ምህጻረ ቃል ዩፒኤንዲ መሪ ሂካንዴ ሂችሊማ በዛሬው ዕለት ይህን ያሉት የፊታችን ታህሳስ ወር ከሚካሄደው ብሔራዊ ምርጫ ጋር ተዛምዶ ገዢው የአርበኞች ግንባር ከፍተኛ ትንኮሳ ያሉትን ጥቃት እያደረሰባቸው ቢሆንም ከማናቸውም ኃይል እንቅስቃሴ የሚቆጠቡ መሆናቸውን ነው የተናገሩት። ፖሊስን በመሳሰሉ የህዝብ አገልግሎት ተቋማት የሚደርስባቸውን የመብት ጥሰትም ዓለም አቀፉ ማህበረሰብ እንዲከታተለው ሲሉ ጥሪ አሰምተዋል። የዛሬው የሚስተር ሂችሌማ ጥሪ የተሰማው ጆፍሬ ሙዋምባ የተባሉ የፓርቲያቸው ከፍተኛ አመራር አባል ህገ ወጥ ባለው እንቅስቃሴ ተሳትፈዋል በሚል ፖሊስ ካሰራቸው በኋላ ነው። እስሩን አስመልክቶም የፖሊስ ቃል አቀባይ ቻሪቲ ቻንዳ በሚስተር ጆፍሬ ሙዋምባ መኖሪያ ቤት ባደረጉት አሰሳ የተለያዩ ጦር መሳሪያዎችን አግኝተናል ብለዋል። ቻይና ከፍተኛ መቀዛቀዝ የሚታይበትን የምጣኔ ሀብቷን ለማጎልበት ይረዳሉ ያለቻቸውን መጠነ ሰፊ እርምጃዎችን ዛሬ አስታወቀች። በዓለም አቀፍ ደረጃ በተለይ በአንዳንድ የሥራ መስኮች ከፍተኛ የሰው ኃይል ቅነሳ እየተዘገበ ባለበት በአሁኑ ወቅት ሁለተኛውን የዓለም ግዙፍ ምጣኔ ሀብት በያዝነው ዓመት 6.5% እድገት ለማስመዝገብ ይረዳዋል ያለችውን እቅድ ነው ያስተዋወቀችው። አድማጮች፣ ለሰዓቱ ለዜና የተመደበው ጊዜ አበቃ። መልካም ምሽት።
ዜናውን ሰማን፣ እናመሰግናለን። አሁን ልዩ ቅንብር። በህዳር ወር የመጀመሪያ ሳምንት ላይ በኦሮሚያ ግምጭ ከተማ የሚገኝ አንድ ደን ለአንድ የግል ኢንቨስተር መሸጡና የአንድ ትምህርት ቤት የእግር ኳስ መጫወቻ ሜዳም እንዲሁ ለልማት በሚል ተሰጠ ሲሉ የከተማ ወጣቶች ወደ አደባባይ ወጡ። አካባቢ የሚገኝ ደን ለአንድ የግል ኢንቨስተር መሸጡና የአንድ ትምህርት ቤት እግር ኳስ መጫወቻ ሜዳም እንዲሁ ለልማት በሚል ተሰጠ ሲሉ የከተማዋ ወጣቶች ወደ አደባባይ ወጡ። የማኅበረሰብ የመገናኛ ብዙሃንም በዚያኑ ቀን ኦሮሞ ፕሮቴስት በሚል በብዛት በፌስቡክና በትዊተር መልእክቶች፣ ፎቶዎችና ቪዲዮዎች በስፋት ማሰራጨት ጀመሩ። በማኅበረሰብ መገናኛ ብዙሃን ከሚሰራጩት መልእክቶች፣ ፎቶዎችና ቪዲዮዎች መካከል የሚበዙት ከዩናይትድ ስቴትስ እና ከአውሮፓ የወጡ ናቸው። የማኅበረሰብ የመገናኛ ብዙሃን እንቅስቃሴን የሚከታተለው ኪሆል ሃሽታግ ትራኪንግ መረጃ መሠረት 41% ከዩናይትድ ስቴትስ፣ 9% ከካናዳ፣ ከአውሮፓ ደግሞ ወደ 25% የሚጠጋ ሲሆን ከኢትዮጵያ ደግሞ 17% መረጃዎች ወጥተዋል። በዛሬው ዝግጅት የማኅበረሰብ የመገናኛ ብዙሃን በኦሮሚያ የተቃውሞ ሰልፎች ያለው ሚና እንገመግማለን። እነዚህን ሁኔታዎች በማኅበረሰብ ድረገጽ ጉዳዩን በቅርበት የሚከታተሉትና ከ435,000 በላይ ተከታዮች ያሏቸው ጃዋር ሲራጅ መሐመድ እንደሚከተለው ያብራሩታል።
በዋናነት ፌስቡክ ነው የምጠቀመው። የኔ ፌስቡክ ከትዊተር ጋር የተያያዘ ስለሆነ በቀጥታ ኔት ፌስቡክ ላይ የማደርገውን ትዊተር ላይ ያወጣዋል። አንዳንዴ ደግሞ ቪዲዮዎችን በዩቱብ ላይም የማወጣበት እንትን አለ፣ ግን ዋናው ፌስቡክ ነው የምጠቀምበት። አላማ እንግዲህ በብዛት ከኦሮሚያና ከኢትዮጵያ የሚመጡ ኢንፎርሜሽኖችን ለህዝቡ ለማድረስ እንዲሁም ደግሞ አንዳንድ ትንተና ትንታኔ የሚያስፈልጉ ጉዳዮች ላይ አጠራጠር ያሉ መግለጫዎች፣ ትንታኔዎች ለመስጠት ነው የምጠቀምበት።
እንግዲህ ከዚህ በፊት ብዙ ጊዜ ተነጋግረናል የማህበረሰብ ድረገጾች ሚና ላይ። 435,000 በላይ ተከታዮች ናቸው ያሉ በፌስቡክ ላይ። ይህንን ስንመለከት ከአንዳንድ ዓለም አቀፍ የመገናኛ ብዙሃን በእጥፍ የሚበልጥ ቁጥር ነው። ይሄ ቁጥር ቀላል አይደለም። ከዚህ በፊት ስንነጋገር ደግሞ የማህበረሰብ ድረገጾች የመገናኛ ብዙሃንን የመረጃ መለዋወጥን ፍጹም ዴሞክራሲያዊ አድርገውታል በሚል ስንወያይ ነበርና በአንተ በኩል ይህን ስትመለከተው የለወጠው ነገር ምን ይመስላል?
አሁን ሁለት ነገር ነው የፈጠረው። አንደኛው ሰዎች በተለይ አንተ ተጨባጭ የሆነ መረጃ የምታደርስ ከሆነ የምታደርሰውን ኢንፎርሜሽን ለመከታተል በብዛት ይከተሉሃል። ከዛ በተጨማሪ ደግሞ ሰልፍ ኮሬክቲቭ መካኒዝም አለው ሶሻል ሚዲያ። ለምሳሌ እኔ ይህን ኢንፎርሜሽን ሄጄ እዛ ሆኜ የአይኑ ስክሮኛ አይደለም ማየው፣ ከሰዎች ነው የምቀበለውን በተወሰነ ደረጃ ለማጣራት ሞክርና ለህዝቡ አቀርበዋለሁ። ከተሳሳትኩና ካቀረብኩት ደግሞ ከእነዚህ 435,000 የሚሆኑ ሰዎች ወዲያው እዛ አካባቢ ያለ ሰው ስላለ እውነቱ ጉዳዩ ውሸት ከሆነ የተሳሳተ ከሆነ ወዲያው ያርሙኛል። ለምሳሌ ወረዳውን አገኝና ዞኑን ስሳሳት እንትን ያደርጉታል፣ ወይ ደግሞ ክስተቱ ካልሆነ ያ ክስተት አልሆነም ብለው ያርሙታል። እና በጣም ዲሞክራታይዝ ያደረገ ብቻ ሳይሆን ሪላያብሊቲን ፋክቹዋሊቲን በጣም የሚደግፍ አይነት ሂደት ነው ያለው።
አንድ ሀቅ ላቅርብል። በሃሽታግ ኦሮሚያ ፕሮቴስት በዚህ በያዝነው በየካቲት ወር 1.1 ሚሊየን ድምጾች የተሰሙበት ነው። ፎቶግራፎች፣ ትዊቶች የመሳሰሉ በአይነቱ ከዚህ በፊት ታይቶ የማይታወቅ ነው። ኢትዮጵያ ውስጥ የተለያዩ ሰልፎች የምርጫ ዘገባዎች የመሳሰሉት ክስተቶች ነበሩ። ይሄ ፍጹም የተለየ ነው የሚሆነው። የማህበረሰብ መገናኛ ብዙሃንን ፍጹም ያጣበበ ነው።
አዎ፣ እንግዲህ ራሱም ከሁለት ነገር ነው የሚሄደው። አንደኛው የኦሮሞን ባህል በተወሰነ ደረጃ ሆሪዞንታል ነው፣ ቨርቲካል አይደለም። ማህበረሰቡ ከገዳ ጋር የሚያያዝ በጣም ሰው ኢንዲፔንደንት ኢንዲቪጁዋሊስት አይነት ሜንታሊቲ ያለው ያ ከዛ ጋር ጨምረህ ወጣቶቹ፣ አዛውንቶቹ ሁሉም ደግሞ ስልክ ይጠቀማሉ። ለስልክ በስልካቸው ላይ ፌስቡክ አላቸው እና በዛ በህዝቡ ስልክ ፎቶ አንስታ ያችን ፎቶ ይልካሉ፣ ኢንፎርሜሽን ይልካሉ። እኛ ደግሞ መልሰን ለህዝቡ ስናደርግ ህዝቡ ከዛ እየተቀባበለው ስለሚሄድ መልቲፕላይን ኤፌክት አለው እና በስፋት ኢንፎርሜሽን በፍጥነትም ያደርሰዋል፣ ዋጋውን በጣም ያራክሰዋል። እውነተኝነቱና ተቀባይነቱን ደግሞ ይጨምርለታል።
እውነተኛና ተጨባጭነቱን ቀጥዬ የማነሳለ ጥያቄ ላይ እንነጋገራለን። አሁን ጃዋር የተናገረውን በአናሊቲክስ ወይም ደግሞ ግምገማ የሚያቀርቡ ድረገጾችን ስመለከት ነበረ። በሃሽታግ ኦሮሚያ ፕሮቴስት ውስጥ 40% የሚሆኑት በሰዎች መጀመሪያ የወጡ ጽሁፎች፣ ትዊቶች፣ ፎቶዎች፣ ቪዲዮዎች ናቸው። 59% የሚሆኑ ሰዎች ናቸው እየተከተሉ ያንን የሚያሰራጩ ያሉት። ይህንን ከሌሎች የኢትዮጵያ የማህበረሰብ መገናኛ ብዙሃን እንቅስቃሴዎች ስንመለከት አንዳንድ ሃሽታጎች ጥቂት ሰዎች በተለይ የተማረው ማህበረሰብ ያነሳቸውና የተቀረው ማህበረሰብ የሚያስተጋባቸው ናቸው። እዚህ ግን ወደ 40% የሚሆነውን ህዝቡ የያዘው ነው። ስለ ተጨባጭነት እናውራ ጃዋር። የማህበረሰብ ድረገጽ በጎ የሆነውን ያህል በር የመክፈቱን ያህል የተጨባጭነት ጉዳይ ላይ መረጃ በአግባቡ ተጣርቶ መቅረብ ካልቻለ ሊያስከትለው የሚችለው አንደኛ የመረጃው መብዛት አለ፣ ሁለተኛ የተአማኒነት ችግር አለ። አንተ እንዴት ነው ይሄንን ችግር በመገናኛ ብዙሃን ተጠቃሚነትህ የምታስወግደው?
ትልቁ ነገር ትልቅ ኃላፊነት እንዳለ መቀበል በጣም አስፈላጊ ነው። እንደ እኔ እንዳለኝ አይነት ተከታይ ሲኖርህ የሚመጣውን ኢንፎርሜሽን አንደኛ እውነተኝነቱን ማየት መቻል አለበት። ሁለተኛ ያ ኢንፎርሜሽን ቢወጣ ጠቀሜታ አለው ወይስ ጉዳት አለው የሚለውን ማየት መቻል አለበት። አንዳንዴ ትሳሳታለህ፣ ሁሌ የምታገኘው አይደለም። አንዳንዴ የምታገኘው መረጃ የተሳሳተ ሊሆን ይችላል። ያንን ስትለጥፈው ሰዎች ወዲያውኑ መሳሳትህን ሲነግሩ አርመህ ያንን ማንሳት መቻል አለብህ። ይህን ማታደርግ ከሆነና ዝም ብለህ ከዚህ በፊት እንደሚደረገው አይነት ፕሮፓጋንዳ የምታወጣው ከሆነ አደጋ ያደርሳል። እኔ ከሚደርሱኝ መረጃዎች ውስጥ ወደ 80% ብቻ ነው የማወጣው። 20% አንዳንዱ ለባህል የማይሆን አንዳንዱ ደግሞ ለማህበረሰብ ቢቀርብ ከጥቅሙ ራሱ ጉዳቱ ያይላል ብዬ ስለማስብ፣ ከዛ ደግሞ አንዳንዱ የተአማኒነት ጉዳይ ስላለው አፍኜ የማስቀረውም አለ ማለት ነው። እንደዚህ አይነት በጣም ጥንቃቄ የተሞላበት ሂደት ካልሄድ አንደኛ የራስህንም ተአማኒነት ይጎዳል። ይሄ 400,000 ምናምን አንተ ያልከው ቁጥር ብቻ አይደለም፣ የሰው ልጅ ነው እና አንተ ሀሰትን ባስተላለፍ ቁጥር፣ ውሸትን ባስተላለፍ ቁጥር በአንተ ላይ ያለው አመኔታ እየጎደለ በሄደ ቁጥር እየጣለ የሚሄድበት ሁኔታ ይፈጠራል።
እስቲ ወደ ኋላ ልመልስ። ከ3 ወር በላይ 4 ወር ገደማ እየሆነው ነው። ወደ ግንጪ ልመልስ። ግንጪ የሆነውን ሁኔታ እናስታውስና ሰዎች ወዲያውኑ ነው መነጋገር የጀመሩት በማህበረሰብ ድረገጽ። እንዴት እንደ ተስፋፋ እስኪ ንገረን።
አሁን ግንጪ ላይ እንግዲህ የግንጪ ጫካን ለኢንቨስተር መስጠት አዝማሚያ ስለነበረ ተማሪዎች ይሆናሉ። ተማሪዎች እንደወጡ ወዲያው ፎቶ እና ቪዲዮ አንስተው ላኩ። ሲያመጡት እኛ መልሰን ለህዝቡ አቀረብ ነው። ህዝቡ ደግሞ ሊወያይበት ጀመረ። በነገራችን ላይ ይሄ የማስተር ፕላን ጉዳይ እንግዲህ ለኦልሞስት ለ3 ዓመት እየበሰለ እና መንግስትና ህዝብን እያጣላ ያለ ጉዳይ ስለነበረ ልክ ሁሉም ሰው እየጠበቀው ያለ ነው የሚመስልህ። ሊፈነዳ ነው እያለ ሁሉም የሚጠብቀው ስለነበረ ልክ ግንጪ ላይ ሲደርስ ወደ ሶሻል ሚዲያ መጣ። ከሶሻል ሚዲያ ስንልከው በጉሊሶ በሌሎች ከተሞች ወዲያው የተከታተለ የሄደበት ሁኔታ አለ እና ሶሻል ሚዲያ ኢንፎርሜሽኑን የማውጣት ያን ኢንፎርሜሽን ለህዝብ ማድረስ ያ ህዝቡ የሚስማማበት ከሆነ ተመሳሳይ እርምጃ እንዲወስድ፣ የማይስማማበት ከሆነ ደግሞ እንዲያስቆመው መንገድ የሚከፍት አይነት ዘይቤ ያለው።
አንድ የፖለቲካን ነገር እዚህ ጋር እናምጣና የኢትዮጵያ መንግስት የኦሮሚያ ተቃውሞ የሚቀጣጠለውም የሚመራውም በውጭ ባሉ ኃይሎች ነው ይላል። የማህበረሰብ ድረገጾች ላይ ከየት ከየት እንደሚመጡ ለመመልከት ችዬ ያለሁኝ ይህንን የሚያገኘሁት ይህንን ሁኔታ ከሚያብላሉ ድረገጾች ነው። ከዩናይትድ ስቴትስ 41% ነው፣ ከካናዳ 9%፣ ኬንያ 8%፣ ኖርዌይ 13%፣ ፊንላንድ እና ስዊድን ደግሞ ተደምረው 6%፣ ከኢትዮጵያ የሚመጣው 17% ነው። ይህንን ስትመለከት ሁለት ነገር ማየት ይቻላል። አንደኛ የኢትዮጵያ መንግስት የሚለው እውነት ነው። ሁለተኛው ደግሞ ምናልባት ደግሞ የመገናኛ ብዙሃኑን የማህበረሰብ የመገናኛ ብዙሃን ተጠቃሚነት ኢትዮጵያ ያለውን ሁኔታ ሊያሳይ ይችላል። የትኛው ነው ትክክል ብለህ ታስባለህ?
ተደራሽነት ጉዳዩ ትክክለኛ ነው። ተደራሽነቱ በብዛት ኦፍኮርስ በውጭ ነው ያለው። ሌላ አንድ ሚስጥር አለ። አንዱ ሚስጥር ምንድን ነው? በተለይ ይህን ኢንፎርሜሽን የሚያቀርቡት ዶክተሮች፣ ነርሶች፣ ወታደሮች፣ የተለያዩ በመንግስት ላይ ቅርበት ያላቸው ሰዎች በቀጥታ በሶሻል ሚዲያ ላይ አያወጡትም። ስለዚህ ምንድን ነው የሚያደርጉት? በውስጥ መስመር ይልኩልናል። በውስጥ መስመር የሚልኩልንን ነው እኛ ውጭ ያለ ነው የምናወጣው። እና አብዛኛው እኔ ብገምት ከ50% ማያንሰው ከዛው ከሀገር ውስጥ ነው የሚመጣው። ሆኖም ግን በስማቸውን ማውጣት ስለማይፈልጉ በቀጥታ በውስጥ መስመር በድብቅ መስመር ያወጣሉ። እኛ ደግሞ በዚህ እናወጣለን። ይሄ ነው አንዱ ሚስጥር።
ጃዋር፣ አስቀድመን ተነጋግረናል፣ ቁጥሮችን ተመልክተናል። በሀቅ ላይ የተመረኮዙ ውይይት ነው ስናደርግ የነበረው። እስኪ አሁን ለምን ግብ የሚለው ላይ እንነጋገር። በዓለም ዙሪያ ከአረቡ እንቅስቃሴ ጀምሮ አረብ ስፕሪንግ የሚባለው የመገናኛ ብዙሃን ተጠቃሚነት እንደዚሁም ደግሞ በማህበረሰብ ውስጥ የሚፈጥረውን መግባባትና ለሰላም ያላቸውን ሚና አስመልክቶ በርካታ ጥናቶች ይከናወናሉ። በኢትዮጵያ ያለውን ሁኔታ በቀጥታ እንመልከትና የማህበረሰብ የመገናኛ ብዙሃን መረጃን ከማድረስ ባለፈ በህዝቦች መሀል ሰላም ለማስፋት፣ በህዝቦች መካከል ውይይት ለመጀመር፣ በብሔሮች መካከል ደግሞ መግባባትና መቻቻል እንዲኖር ምን ሚና ተጫውተዋል ትላለህ?
ሶሻል ሚዲያ፣ ማህበራዊ ሚዲያዎች ያደረጉት የኢንፎርሜሽን ልውውጥን አንደኛ ፍጥነቱን ጨመሩት፣ ሁለተኛ ዋጋውን በጣም ቀነሱት። ይህን በማድረግ ኢንፎርሜሽን ልውውጥ ለሁሉም እንዲሆን ማድረግ ችለዋል። እና ይሄ የምታደርገው ውይይት ጠቀሜታም አደጋም አለው። ጠቀሜታው በተወሰኑ ግለሰቦችና ሰዎች ብቻ ህዝቡ እንዳይመራ፣ ህዝቡ እንዳይሳሳትም ወይም ደግሞ ኤክስፕሎይት እንዳይደረግ ያደርጋል። ግን በአደጋው ደግሞ ስትሄድ ብዙ ሰዎች ስለሚሳተፉበት ብዙ አይነት ፍላጎት ያላቸው በትምህርት ደረጃም በሌላ ኃላፊነትም ውስጥ ብዙም የሌላቸው ሰዎች ስለሚሳተፉ አንዳንድ አጸያፊ የሆኑ ህዝቦችን ሊያጋጩ የሚችሉ አደጋ ሊፈጥሩ የሚችሉ ነገሮችን ሊያራምዱ ይችላሉ። ሀሜትን እንደ እውነት ሊያቀርቡ ይችላሉ። እና ይሄ በግለሰቦች መካከልም ሊሆን ይችላል፣ በቡድኖች መካከልም ሊሆን ይችላል፣ ግጭት ሊፈጥር ይችላል። ይሄንን ግጭት ማሳነስ የሚቻለው ሞኒተር የሚያደርጉ በተለይ እንደዚህ እንደናንተ አይነት ሚዲያዎች እንደኔም ያሉ ሞር ፕሮሚነንት የሆነ ሮል ያለን ግለሰቦች ይህንም በኃላፊነት በመጠቀም እውነተኛ የሆነ ኢንፎርሜሽን ብቻ እንዲቀርብ አንዳንዴ በጣም በፍጥነት የሚሄዱ ነገሮች ሀሰት ሆኖ ስናገኛቸው እነዚያ ነገሮች ሀሰት መሆናቸውን በመናገር ማሸፍ ይቻላል። ውይይቶች ደግሞ ለዘብ ባለና ረገብ ባለ መልኩ እንዲሄድ የምንጠቀምባቸው ቃላቶች፣ የምናወጣቸው ፎቶዎች፣ የምናቀርባቸው ቪዲዮዎች በተወሰነ ደረጃ ወደ ግጭት የማይመሩ ግን ህዝብን ወደ መቃረብ የማቀራረብ የሚያመሩ ለማድረግ ሜንስትሪም ሚዲያ የምንለው እንደናንተ አይነቶቹና ፕሮሚነንት የሆኑ ግለሰቦች ደግሞ የምናደርጋቸው አስፈላጊ ይመስለኛል።
በአንጻሩ ደግሞ ማንም ሰው ሊያያቸው የሚችልና በፍጥነት ሊደርሱ የሚችሉ መረጃዎችን በተለይ የሰብአዊ መብት ዘገባዎችን ከዚህ ቀደም የሰብአዊ መብት ተሟጋች ድርጅቶች ዘገባ እስኪያወጡ ሁሉን ነገር አብላልተው ተጠብቆ ነበር። አሁን ግን በቀጥታ በጥሬው እየቀረበ ነው የሚገኘው። ይሄ በጎ ነገሩ ምንድን ነው? በጎ ያልሆነው ነገር ምንድን ነው? አንተ ባለህ ልምድ
በጎ ነገሩ እንግዲህ በተለይ እንዲህ አይነት የሰብአዊ መብት ረገጣ የሚወስዱ መንግስታትና ባለስልጣናት በምንም መልኩ ማምለጥ እንዳይችሉ ወዲያው እየሆነ በጣም ትኩሱ ነው የሚቀርበው። ትኩሱ ሲቀርብ የሚያቀርበው ሰውዬ ራሱ ለመዋሸት ወይ ደግሞ ኢንፎርሜሽኑ ለመለወጥ እድል የለውም። እንዳለ እንደሚያነሳው ስለሚልከው ተቀባይነቱ፣ እውነተኛነቱ ከፍ ያለ ከመሆኑ የተነሳ ለሰብአዊ መብት ተሟጋቾች፣ ተመራማሪዎች፣ ለሚዲያዎች ከፍተኛ ጠቀሜታ አለው። ችግሮችንም ግልጽ አውጥቶ በመንግስት ላይ ጫና ለመፍጠር እድል ይኖረዋል። ከዛ አልፎ ግን ኢንፎርሜሽኑ በጣም ኦቨርሎድ ሆኖ በብዛት ከመምጣቱ የተነሳ አንዳንዴ በምታገኘው ዳታ ኮንቴክስቱን ሁሌ ላይሰጥ ይችላል። እንደምታየው እነኚህ ቪዲዮዎች 20 ሰከንድ 30 ሰከንድ ስለሚሆኑ አኩሬት ኢንፎርሜሽኑን ላይሰጡ ይችላሉ። አንዳንዴ መውጣት ያለበት ኢንፎርሜሽን ተቀብሮ ሊያልፍ ይችላል። አንዳንዴ ደግሞ ትንሽ ነገሮች ታይተው በስፋት ያለውን ሁኔታ ላይገልጹልህ ይችላሉ። እና ይሄ ጥቅሙም ጉዳቱም ይመስለኛል። ሄኖክ፣
የተባበሩት መንግስታት የሚሊኒየም ልማት ግብ እንዲሳካ ከሚሰራባቸው አምዶች አንዱ በወጣቶች መካከል የሰላም መርሃ ግብሮችን ይዘረጋል። የባህል እንቅስቃሴዎችን፣ የብሔር ብሔረሰብ የወጣት የሰላም ፌስቲቫሎችን በማሰናዳት እነዚህን ደግሞ በማህበረሰብ ድረገጽ ውስጥ የህዝቦችን መቻቻል እንዲያቀርቡ፣ የጥላቻ ንግግር እንዲጠፋ ይሰራሉ። ይህን በኢትዮጵያ የመገናኛ ብዙሃን በተለይ በማህበረሰብ ድረገጽ ስትመለከተው ከዚህ ግብ አንጻር ምን አይነት ሁኔታዎች ታያለ?
ድሮ ጥላቻና በጣም አጸያፊ ቃላቶች የሚጠቀሙ ሶሻል ሚዲያዎች አሉ። ትዝ ካለ ፓልቶክ፣ ሌሎች የምንላቸው ትንሽ ጠበቅ ያለና ትንሽ ከረር ያለ አይነት ንግግር ነበረ። ሶሻል ሚዲያ ሰልፍ ኮሬክቲ መካኒዝም እየገነባ የመጣ ይመስለኛል። ምክንያቱም አንድ ሰው በጣም አጸያፊ የሚናገር ከሆነ እሱ ከሚመጣበት ማህበረሰብ ወይ ደግሞ የፖለቲካ ተቋምና ፖለቲካ አመለካከት ኖ ኖ ኖ ኖ ይሄማ ትክክል አይደለም፣ ይህን ያህል ገፍተህ ሄደህ ሰዎችን መሳደብ ማጣጣል ቡድኖችን በጅምላ መፈረጅ ትክክል አይደለም የሚል አጠፋ አለ። በዛው ቡድን ውስጥ በዛው ባንድ ቡድን ውስጥ የሚመላለስበት ሁኔታ ታያለ። ግን አደጋውም ቀላል አይደለም። በተለይ በጣም አፋኝ ከሆኑ ስርዓቶች ውስጥ ወደ ዲሞክራሲያዊ ስርዓት እየተቀየሩ ባሉ እንደኛ ሀገር ባለው ማህበረሰብ ውስጥ ኢንፎርሜሽንን ኃላፊነት በተሞላው መልኩ መጠቀም ባህሉ ብዙ በሌለበት ሁኔታ ውስጥ ይሄንን የኢንፎርሜሽን ነጻነትና ክፍተት አቢዩዝ ሊያደርጉ የሚችሉ ኃይሎች ስላሉ ሰው በደንብ ነቃ ብሎ ማየት መቻል አለበት።
በስተመጨረሻ በኦሮሚያ እንቅስቃሴ ውስጥ የተለያዩ የመብት ጥያቄዎች ይነሳሉ፣ የተጠያቂነት ጥያቄዎች ይነሳሉ። በጣም ደግሞ በማህበረሰብ ድረገጽ በስፋት የምናየው ሁለት እጅን ፊት ለፊት ላይ አጣምሮ እጅን ግንባር ላይ ማንሳት ነው። ይሄ በተወሰነ ደረጃ ፊትንም ለመሸፈን ያግዛል። ከምንም በላይ ግን የሚያሳልፈው አንድ መልእክት አለ። ሁለት እጄን አንስቼ ፊቴ ላይ ያደረግኩኝ ማለት ፍጹም ሰላማዊ ነኝ እያለ ነው አንድ ሰው። የያዘው ምንም ነገር እንደሌለ የሚያሳይ ነው። እሱ ግን እየተለወጠ የሄደ ይመስላል። አሁን በቅርብ ጊዜ ስንመለከት የተለያዩ መሳሪያዎችም ሆኑ ጦር የያዙ ሰዎችን መታየት ጀምረዋል። እና ይሄንን ስንመለከት ትክክለኛውን ስዕል ንገረን እስኪ። አንዱ ይሄን አይቶ በዚህ መልኩ ሊተረጉመው ይችላል፣ ሌላው በዚህ መልኩ ሊተረጉም ይችላል። የባህል ሁኔታዎችም ሊኖሩ ይችላሉ። ምንድን ነው አንተ ስትመለከት ምን አይነት ስሜት ነው የሚያሳድር ይህን ስታይ?
ተሳታፊዎቹን ልዩነት የሚያሳየው በብዛት እጅ የሚያሳዩት ተማሪዎች ናቸው። እንደምታውቀው ይሄ ነገር አዲስ አበባ ዩኒቨርሲቲ ነው የተጀመረው፣ 6 ኪሎ ይመስለኛል እዛ ነው የጀመሩት። ከዛ በኋላ ተማሪዎቹ በስፋት ያንን ነው የሚያደርጉት። መንግስት ሰራተኞችም ሌሎች በሚያደርጉት ያንን ያደርጋሉ። ወደ ገጠሩ ስትወጣ ግን ህዝቡ ሁሌም ዱላ ይዞ ነው ገበያም የሚሄደው፣ አንተ ታውቀዋለህ። ሁሌም ቦታ የሚሄደው ሰርግም ሲሄድ የሰርግ ጭፈራ ማየት እንደሆነ ዱላ ይዞ ነው የሚሄደው። ስለዚህ ዱላ ይዘው ሲወጡ ለጦርነት ወጣን ሳይሆን ያ ባህላዊ ነው። የህዝብ በስፋት የሚገኝበት ቦታ ላይ በኦሮሞ ውስጥ ዱላ ጦር ይዞ መውጣት በጣም የተለመደ ነገር ነው እና እንደዛ ጦር ይዘው ሲሄዱ እንዋጋለን ለጦር እንቀርባለን ሳይሆን በባህል ነው። ስብሰባ አለ ከተባለ መንግስት ይጥራው፣ የሀገር ሽማግሌዎች ይጥሩት፣ ሰርግ ይሁን ለቅሶ ይሁን፣ ይህ ማህበረሰብ በዚህ መልኩ ነው ዱላ ይዞ የሚሄደው። ይህ ህዝብ እንደዚህ ሄዶ በዚህ ዱላ አንድ ሰው ሲነካ ነው የሚገባው። ድሮም ለሰርግም ሲሄድ እንደዛው ነው፣ ለለቅሶም ሲሄድ እንደዛ ነው፣ ለስብሰባም ሲሄድ እንደዛ ነው። አሁንም ለሰልፍ ሲሄድ ለጦርነት ነው እያለ አይደለም። በነገራችን ላይ በተወሰኑ ደረጃ የፌዴራል ፖሊሶችና አንዳንድ ወታደሮች ሞተዋል በኦሮሚያ ውስጥ። እነዚህ ሰዎች ግን በሰላማዊ ህዝቡ አይደለም የተገደሉት፣ እነዚህ ሰዎች በኦሮሚያ ፖሊስ ነው የተገደሉት በውስጣቸው በተነሳ ግጭት። እና እስካሁን አንድም እነዚህ ተሰላፊዎች አንድም ሰው ከመንግስት ጎንም ይሁን ከሌላ ጎን አልተገደለም። እነዚህ ዱላዎችና ጦር መሳሪያ የሚመስሉት ነገሮች ባህላዊ ናቸው እንጂ ለጦርነት ወይም ደግሞ ለጠብ የመጡ አይደሉም።
በስተመጨረሻ ስልት እናውራ። በማህበረሰብ ድረገጽ የሚተላለፉ በርካታ መረጃዎች፣ ፎቶዎች፣ ስዕሎች የመሳሰሉ አሉ። የኢትዮጵያ መንግስት ደግሞ ይሄ ታውን ሆል የሚባለው በየሰፈሩ ሰዎችን እየሰበሰቡ እያደራጁ መነጋገርና እሱን ደግሞ በተለመደው በኢትዮጵያ ቴሌቪዥንና በመሳሰሉ በድረገጾችም የመልቀቅ ሁኔታ አለ። በቅድሚያ የኢትዮጵያ መንግስት እያደረገው ያለውን የማህበረሰብ ውይይት እንዴት ታየዋለህ? ወደፊትስ ቢሆን ይህንን ግጭት የሚደርሱ የሰብአዊ መብት ጥሰቶችን ጨምሮ የመልካም አስተዳደር ችግሮችን ቀርፎ ወደፊት የተረጋጋች ኦሮሚያ፣ የተረጋጋች ኢትዮጵያ ለመፍጠር ምንድን ነው መንገዱ ትላለህ? እንደው ከስልት አንጻር የማህበረሰብ ውይይቱንና የማህበረሰብ ድረገጽ ውይይቱን አነጻጽረህ ብትጀምር።
የማህበረሰብ ውይይት ያደረጉት በጣም ኦልድ ስኩል ያረጀ ስልት ነው። በተለይ ይህ መንግስት በስብሰባዎች በዓለም አንደኛ ሳይሆን አይቀርም። ችግሩ ምን መሰለህ? አንደኛ እዛ ስብሰባ ላይ ሲመጡ የሚናገሩት መንግስት ካድሬዎች ብቻ ናቸው። የሆዳቸውን አውጥተው የሚናገሩት በጣም ጥቂቶች ሰዎች ናቸው። ሌላው ዝም ብሎ አዳምጦ ደግሞ ድርጎ ይከፈላቸዋል። በነገራችን ላይ በነፃ አይደለም፣ ሰው እዛ የሚቀመጠው ይከፈለዋል። እያንዳንዱ ያችን ድርጎ ኪሱ አድርጎ ወደ ቤቱ ይሄዳል። አንድ ይሄ ነው። ሁለተኛው ደግሞ የስፒድ ያ ነገር ተቀርቶ በኢትዮጵያ ቴሌቪዥን እስኪመጣ ድረስ 2-3 ቀን ይፈጅበታል። ቀዝቅዟል ወሬው። ሶሻል ሚዲያ ላይ ብትወስደው ለምሳሌ አንድ አጀንዳ ካለ ያን አጀንዳ ሁሉም ከየቤቱ ስሙን ቀይሮ መናገር ስለሚችል መጻፍ ስለሚችል ዲሞክራቲክ ነው፣ ቻሌንጅ ለማድረግ ይችላል። ሁሉም ደግሞ የልቡንና የአንጀቱን አውጥቶ ስለሚመጣ ኦተንቲክ ቮይስስ የምንለውን ልታገኘው ትችላለህ። በዚህ መልኩ ነው አሁን እንግዲህ የመንግስት ብዙ ገንዘብ የወጣበት ለሶስት ወር የቆየው የሰላምን ስብሰባ የተባለው ምንም ውጤት አላገኘም። እዛው የተሰበሰቡ ሰዎች ናቸው በነገራችን ላይ ወጥተው እንደገና ሰልፍ የሚያደርጉት፣ መረጃ የሚያቀብሩም እነሱ ናቸው እየቀዱም ሁሉ የሚያደርጉት። ይሄ አንዳንድ እንግዲህ ወደፊት ምን ያስፈልጋል የሚለው ይህ መንግስት አንዳንዴ በጣም የሚያሳስብ ሁኔታ ውስጥ ነው ያለው። ብልሃትነት ያላቸው እውቀት ያላቸው ግለሰቦች በስርዓት ውስጥ አሉ ወይ? ካሉ ሴት ናቸው ወደምትለው ነው። ይሄን ነገር ወደኋላ ተመልሰው አስበው ከህዝቡ ጋር ከህዝብ ተወካዮች ጋር ከተቃዋሚው ጋር ቁጭ ብለው የማይወያዩ ከሆነ ስርዓቱም እየተፈረካከሰ ሊወድቅ ይችላል፣ አደጋም ላይ ሊጥል ይችላል።
አመሰግናለሁ። እንጃዋር አጠር አጠር ያሉ ጥያቄዎች አጭር መልስ የምትሰጣቸው ላንሳልህና ውይይታችንን እንፈጽም። ድረ ገጽህ የፌስቡክ ገጽ በኢትዮጵያ ይታያል ይነበባል?
አዎ ይነበባል።
መልካም። የዚህ በተለይ የማህበረሰብ መገናኛ ብዙሃን እንደዚሁም ደግሞ ያጠቃላይ እንቅስቃሴው መሪዎች ይታወቃሉ?
አይታወቁም። ምክንያቱም ከታወቁ መፈጃታቸው ነው። ስለዚህ በአብዛኛው በህቡ ተደራጅተው የሚሄዱት እነዚህ በመንግስት ውስጥ ያሉ ከመንግስት ውጭ ያሉ ሁሉንም የኦሮሞ ተቃዋሚዎች ፕሮፌሽኖች ሁሉንም የሚያሳተፉ ናቸው። የራሱ አመራር አለው። ግን ያን አመራር ይሄ ነው ብሎ ማውጣት አሳልፎ ለአውሬ መስጠት ስለሆነ በግልጽ አይነገሩም።
ስለዚህ የግብፅን ሞዴል እያሰብን ነው ማለት ነው?
ኖ፣ ይሄ የኦሮሚያ ሞዴል ነው።
እሺ፣ በስተ መጨረሻ አሁን ባለው ሁኔታ በማህበረሰብ ድረገጾች እንደዚሁም በእንቅስቃሴው የሚተላለፉ መልእክቶችን ስንመለከት በአጠቃላይ ሁኔታው እንዲረግብ፣ ሁኔታው እልባት እንዲያገኝ፣ ግድያው እንዲቆም ምን ያህል ጥረት አለ በሁለቱም ወገን? ምክንያቱም በአንድ ወገን ብቻ አይደለም ሁሉም ነገር ያለው መቼም።
ብዙ ሙከራ እየተደረገ በእኛ ወገን በኦሮሞ ወገን ብዙ ሙከራ እየተደረገ ነው። እንዳልኩህ በየስብሰባው ምን መደረግ እንዳለባቸው መንግስት ባዘጋጀው ስብሰባ ላይ ይነገረዋል። ከዛ አልፎ የኦሮሞ የፖለቲካ አመራሮች በየድርጅት ደረጃ ለመንግስት በግልጽም በውስጥም የሚነግሯቸው ነገሮች አሉ። ከዛ አልፎ ደግሞ ለሁለት ቀናት ባደረገው ስብሰባ የአባገዳዎች ማህበር ግልጽ የሆነ ምክርና አቋም ማሳየት ችሏል። በመንግስት ወገን ግን እንደምታየው አቶ ኃይለማርያም ሲናገሩ፣ ጌታቸው ረዳ ሲናገር አሁንም እንጨፈጭፋለን፣ አሁንም አያደግም እርምጃ እንወስዳለን እያሉ ነው። ግድያውን በጣም አስፍተውታል። እስካሁን በእኔ ግምት ወደ 500 ሰው ተገሏል። በተለይ ባለፉት ሁለት ሳምንታት ውስጥ በጣም ከልክ የወጣ ግድያ ነው እየተካሄደ ያለው። ያ ነገሮችን እያካረረ ነው። እንግዲህ አንድ እጅ ብቻውን አያጨበጭብም። በኦሮሞ ወገን ትግሉን እያጧጧፈ ግን ለሰላም እጁን እየዘረጋ ነው። በተዘረጋው እጅ ላይ ግን ጥይት እየረገፈበት ነው ያለው። ይሄ በጣም አሳሳቢ ሁኔታ ነው። ሄኖክ፣
የትግሉ ፍጻሜ ግን ምንድን ነው? እዚህ ላይ የኢትዮጵያ መንግስት የሚለውን ላንሳለህ። መንግስትን መጣል ነው ይላል። ይሄ ነው አላማው።
የኦሮሞ ህዝብ ትግል የዚህም ትግል አካል መሬቱ እንዳይዘረፍበት፣ የተዘረፈበት መሬት እንዲመለስለት ነው ያለው። መንግስት መሬቱን መመለስ ከቻለ፣ የታሰሩትን መፍታት ከቻለ ሌላ ምንም የሚያስፈልገው ነገር የለም።
በጣም አመሰግናለሁ ጃዋር ሲራጅ መሐመድ ለሰጠህን ማብራሪያና ላደረግነው ውይይት
አመሰግናለሁ። ሄኖክና የቪኦኤ ባልደረቦች
ይህ የአሜሪካ ድምፅ ራዲዮ ጣቢያ በ19 በ22ና 25 ሜትር ባንዶች ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ ዝግጅት ነው። አስተናጋጅ ሰለሞን ክፍሌ ነኝ። የሙዚቃ ቃና እስከ ማጠቃለያ ዜና እያዝናና ያቆየናል። አዘጋጇ ጽዮን ግርማ ናት። መልካም ምሽት።
እንደምናመሻችሁ፣ እንደምንሰነበታችሁ ውድ የሙዚቃ ቃና ፕሮግራም አድማጮች፣ እንደተለመደ ሁሉ ምርጥ ምርጥ ጣዕም ያላቸው የእንግሊዝኛ ዜማዎችን ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። እዚህ ዋሽንግተን ዲሲ የአሜሪካ ድምፅ ሬዲዮ ጣቢያ የአማርኛ ቋንቋ ዝግጅት ክፍል የሚተላለፍበት ስቱዲዮ 14 ተገኝቼ ሙዚቃዎችን መራርጬ ሳስተናግዳችሁ የማመሸው ጽዮን ግርማ ነኝ። እስከ ፕሮግራሙ አብቂያ አብራችሁኝ ቆዩ። ለዛሬ የመራረጥኳቸው ዜማዎች የተቻኮሉ መንፈሶችን የሚያረጋጉ ለስለስ ያሉ ሙዚቃዎችን ነው። የመጀመሪያው ምርጫዬም የጆን ሌጀንድ ስቴይ ዊዝ ሚ ይሰኛል።
We've been together for a while now. We're growing stronger every day now. It feels so good and there is no doubt. I will stay with you. Each morning brings a sunrise and the flowers bloom in springtime. On my loving you can rely, yeah. And I'll stay with you. Oh, I will stay with you through the ups and the downs. Oh, I will stay with you when no one else is around. When the dark clouds are can get old,
the tendency to grow cold. We have something like a miracle, yeah. And I'll stay with you. Oh, I will stay with you through the ups and the downs. Oh, I will stay with you when no one else is around. When the dark clouds arise, I will stay by your side. I know it'll be alright. I will stay with you. There'll be heartaches and pain, yeah. Through it all, we will remain. Hey, in this life, we all know friends may come and they may go, but through the years, I know I will stay, and in the end I know that we'll find love so beautiful and divine. We'll be lovers for a lifetime, yeah, and I'll stay with you. Oh, I will stay with you through the ups and the downs. Oh, I will stay with you when no one else is around. And when the dark clouds arrive, I will stay by your side. I know we'll be all right. I will stay with you. Oh, everything will be fine, yeah. And I'll stay with you through the end of all time. I will stay with you.
John Legend, Stay With Me ሲል ያቀነቀነው ነበር ያስደመጥኳችሁ። አሜሪካዊው ድምጻዊና የሙዚቃ ግጥም ደራሲ ጆን ሮጀር ስቴቨንስ እንደ አውሮፓውያን አቆጣጠር ታህሳስ 28 1978 ዓ.ም ነበር የተወለደው። የመድረክ ስሙም ጆን ሌጀንድ ይሰኛል። ጆን 9 ጊዜ የግራሚ አዋርድ ሽልማት አሸንፏል። የጎልደን ግሎብ እና የአካዳሚ አዋርድ ሽልማቶችንም ተቀብሏል። የዚህን እውቅ አሜሪካዊ አቀንቃኝ ዜማ ነበር ያስደመጥኳችሁ። አስከቴም የሚጋብዛችሁ እውቋ አሜሪካዊት ድምጻዊ የዘፈን ግጥም ጸሐፊና ተዋናይት ቢዮንሴ ኖልሰን ስራ ነው። If I Were a Boy ስትል በ2008 ዓመተ ምህረት ያቀነቀነችው ዜማ ነው። Drink beer with the guys and chase after girls. I kicked it with who I wanted, and I never could confront it for it, 'cause they stick up for me. If I were
just a boy. You don't understand.
And you don't understand.
Oh, it feels to love a girl someday. You wish you were a better man. You don't listen to.
ከቢዮንሴ ኖልስ ኢፍ አይ ወር ቦይ አስከትዬ መጋብዛችሁ እንግሊዛዊው ኤድ ሺረን በ2014 ዓመተ ምህረት የለቀቀውን ፎቶግራፍ የተሰኘ ዜማ ነው።
Loving can hurt. Loving can hurt sometimes. But it's the only thing that I know. When it gets hard, you know it can get hard sometimes. It is the only thing that makes us feel alive. Keep this love in a photograph. We made these memories for ourselves, where our eyes are never closing, hearts are never broken, and time's forever frozen still. So you can keep me inside the pocket of your ripped jeans, holding me closer till our eyes meet. You won't ever be alone. Wait for me to come home. Loving can heal. Loving can mend your soul. And it's the only thing that I know. No, I swear it will get easier. With every piece of you, and it's the only thing we take with us when we die. Keep this love in a photograph. We made these memories for ourselves, where our eyes are never closing, hearts were never broken, time's forever frozen still. So you can keep me inside the pocket of your ripped jeans, holding me closer till our eyes meet. You won't ever be alone. And if you hurt me, that's okay, baby.
በ1991 ዓ ም የተወለደው የጊታር ተጫዋች ድምፃዊውና የሙዚቃ ጸሐፊው ኤድ ሺረን ከእንግሊዝ አገር ወደ ሎስ አንጀለስ ካሊፎርኒያ ሲመጣ ምንም ገንዘብ፣ ማንም የሚመካበት ሰውና የሚጠጋበት ዘመድ አልነበረውም። ከታዋቂው ተዋናይ ድምፃዊና የሙዚቃ ደራሲ ጂሚ ፎክስ ጋር የመተዋወቅ አጋጣሚው በሙዚቃው ራሱን ለዓለም የማስተዋወቅ ትልቅ እድል እንደፈጠረለት ብዙዎች ይናገራሉ። ከተወዳጅ ድምጻዊዋ ታይለር ስዊፍት ጋር በጋራ በመሆን የሙዚቃ ኮንሰርቶችን ለተመልካቾቻቸው አቅርበዋል። ኤድ ሺረን ከድምጻዊነቱ በተጨማሪ ሙዚቃዎችን በመድረስ ለተለያዩ ድምጻውያን ግጥም በመስጠትም ይታወቃል። ከኤዲ ወደ ጄኒ አይኮል ሰዳችሁ በሎስ አንጀለስ ከተማ በካሊፎርኒያ ክፍለ ግዛት እንደ አውሮፓውያን አቆጣጠር በመጋቢት 16/1988 የተወለደችው ጄኒ አይኮ በ2013 The Worst ስትል ያቀነቀነችውን ዜማ ቀጣይ ምርጫዬ ነው። Tell me what you say now. Tell me what you say, come again. If you cannot stay down, then you do not have to pretend like there is no way out. I should have never let you in. You got me face down. And don't take this personal. You're the worst, you know what you've done to me. And although it hurts, I know I just can't keep running away. I don't need you, I don't need you. I don't need you, I don't need you. But I want. What you say? You said that you would come again. You said that we would remain friends, but you know that I do not depend on nothing or no one. So why would you show up so uninvited? Then just change my mind like that. Please don't take this personal. But you ain't shit and you weren't special till I made you so. You better act like you know. That I've been through worse than you. I just can't keep running away. He don't wife him, he one night him. I never listen, no. I should've figured though. All the shit you was spitting so unoriginal. But it was you. የጄኒ አይኮ ዘ ወርስትን እንደወደዳችሁት ተስፋ አደርጋለሁ። አሁን ደግሞ ኪም በሚለው የመድረክ ስሙ የሚጠራው ኪም ኦንስ የአርኤንቢ እና የሶል ሙዚቃ አቀንቃኝ ነው። የራሱ ዘፈኖችንም ይጽፋል፣ ፕሮዲውሰርም ነው። እንደ አውሮፓውያን አቆጣጠር በ1969 ዓ.ም የተወለደው ኪም ጎዳና እስከ መውጣት የሚያደርስ በርካታ ችግሮችን በህይወቱ አስተናግዷል። በ2014 ዓ.ም ኖባዲ ሲል የተጫወተውን ለስላሳ ዜማ ተጋበዙልኝ። ቀጣዩ ምርጫዬ ነው።
Night is through, hear me, babe, girl.
ከኪም ኖባዲ ወደ ሪሃና ስቴ አልፋለው። ሪሃና በ2012 በሚኪ ኤካታጅባይ ተጫወተችውን ስቴ የተሰኘውን ዜማ ተጋበዙ። ሪሃና ስቴ የተሰኘውን በሪሃና የተቀነቀነውን ዜማ ነበር ያደመጣችሁት። የተከበራችሁና የተወደዳችሁ አድማጮች፣ ይህ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ የአማርኛ ቋንቋ ዝግጅት ክፍል እየተላለፈ የሚገኝ የሙዚቃ ቃና ፕሮግራማችን ነው። በምርጫዎች እየተዝናናችሁ እንደሆነ ተስፋ አድርጋለሁ። እስቲ አሁን ደግሞ ፓሴንጀር በሚል የመድረክ መጠሪያ የሚታወቀው ማይክል ዴቪድ Let Her Go ሲል በ2012 ያቀነቀነውን ዜማ ተከታዩን ምርጫ አድርጌዋለሁ።
Well, you only need the light when it's burning low. Only miss the sun when it starts to snow. Only know you love her when you let her go. Only know you've been high when you're feeling low. Only hate the road when you're missing home. Only know you love her when you let her go. and you let her go. Staring at the bottom of your glass, hoping one day you'll make a dream last. But dreams come slow and they go so fast. You see it when you close your eyes. Maybe one day you'll understand why everything you touch surely dies. But you only need the light when it's burning low. Only miss the sun when it starts to snow. Only know you love her when you let her go. Only know you've been high when you're feeling low. Only hate the road when you're missing home. Only know you love her when you let her go. Staring at the ceiling in the dark, same old empty feeling in your heart. 'Cause love comes slow and it goes so fast. Well, you see her when you fall asleep, but never to touch and never to keep. 'Cause you loved her too much and you dive too deep. Well, you only need the light when it's burning low. Only miss the sun when it starts to snow. Only know you love her when you let her go. Only know you've been high when you're feeling low. Only hate the road when you're missing home. Only know you love her when you let her go. And you let her go. Oh, 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 no. And you let her go.
ከእንግሊዛዊ እናቱና ከአሜሪካዊ አባቱ እንደ አውሮፓውያን አቆጣጠር በ1984 ዓመተ ምህረት የተወለደው ዴቪድ ሮስበርግ ክላሲካል ጊታር የተማረው ገና በወጣትነቱ ነበር። የመጀመሪያ የመድረክ ስራውን ያቀረበውም ከጓደኞቹ ጋር አብሮ ካቋቋመው ባንድ ጋር በ16 ዓመቱ ነበር። ወደ ተከታዩ ዜማ እንለፍ። እንግሊዛዊቱ አቀንቃኝና የዘፈን ግጥም ጸሐፊ አዶል ሎሪ ወደ ተጫወተችው ቶትናም ለንደን ውስጥ በግንቦት ወር 1988 ዓመተ ምህረት የተወለደችው አዶል ሙዚቃን ገና ባፍላነት እድሜዋ ነበር የጀመረችው። አድማጮች የተመደበልኝ ያየር ሰዓት ወደ መጠናቀቁ ስለሆነ አዶል ሎሪ Someone Like You ስትል ያቀነቀነችውን ዜማ በቀጥታ ልጋብዛችሁ።
That you're settled down, that you found a girl and you're married now. I heard that your dreams came true. Guess she gave you things I didn't give to you. Couldn't stay away, I couldn't fight it. I had hoped you'd see my face and that you'd be reminded that for me it isn't over. Never mind, I'll find someone like you. I wish nothing but the hurts instead.
hate to turn up out of the blue uninvited, but I couldn't stay away. I couldn't fight it. I had hoped you'd see my face and that you'd be reminded that for me it isn't over yet. Never mind, I'll find someone like you. I wish nothing but the best for you too. Don't forget me, I beg. I'll remember you said sometimes.
የተከበራችሁ እና የተወደዳችሁ ውድ አድማጮቻችን፣ የተመደበልኝ የአየር ሰዓት ተጠናቆ ስቱዲዮን ለቅቄ ልወጣ ጥቂት ደቂቃዎች ብቻ ቀርተውኛል። በዚች የቀረችው ደቂቃም የኔን ምርጥ ምርጫ ልጋብዛችሁና ልሰናበት። አሁን በህይወት የሌለችው አሜሪካዊቷ የምንጊዜ ምርጥ የአርኤንዲቢ አቀንቃኝ ዊትኒ ሂውስተን የመጨረሻ ነጠላ ዜማዋን I learned from the best ይሰኛል። ለዛሬው ይህን ዜማ በመጋበዝ ሰናበታለሁ። ሳምንት በሌሎች መሰናዶች እስክንገናኝ ደህና ደሩ። I learned from the best Whitney አብራችሁ ትቆያለች።
Did you really think that I would really take you back, let you back in my heart one more time? Oh, no no. Did you think I'd still care that there'd be one feeling there? Did you think you could walk back in my life? Oh.
አድማጮች አሁን የማጠቃለያ አውሪዎችን እናሰማለን። በዩናይትድ ስቴትስ ፕሬዚዳንታዊ ቅድመ ምርጫ የሪፐብሊካኑ ቀዳሚ ተፎካካሪ ዶናልድ ትራምፕ የፓርቲያቸው የወግ አጥባቂ ጠንካራ የፖለቲካ ክንፍ ዋሽንግተን ዲሲ አቅራቢያ በጠራው ጉባኤ አብይ የተሰኘ የተሳትፎ እርምጃ ሰረዙ። በምትኩም የምረጡኝ ዘመቻቸውን በመቀጠል በፕሬዚዳንታዊ ቅድመ ምርጫ መራጮች ድምፅ በዛሬው ዕለት እየሰጡ ካሉባቸው አምስት የዩናይትድ ስቴትስ ግዛቶች አንዷ ወደሆነችው ካንሳስ አቅንተዋል። ቡድኑ የትራምፕን ውሳኔ ያሳዛኝ ስለው የትራምፕ ዘመቻ ሰራተኞች በበኩላቸው ከዚህ ቀደም ብዙ ጊዜ መሳተፋቸውን ምክንያት አድርገዋል። ትራምፕ በዘመቻው በሶስቱ ተቀናቃኞቻቸው ላይ ያላቸውን የብልጫ ድምፅ ከፍ ለማድረግ ይጠቀሙበታል ተብሎ ይጠበቃል። የዲሞክራቷ ግንባር ቀደም ተፎካካሪ ሴናተር ሂላሪ ክሊንተንም በተመሳሳይ በዲሞክራቱ ተቀናቃኛቸው ሴናተር በርኒ ሳንደርስ ላይ ያላቸውን ብልጫ ይበልጥ ለማጉላት ይጥራሉ። የዋናው የዛምቢያ ተቃዋሚ ፖለቲካ ድርጅት ባሰማው ጥሪ ከማናቸውም የፖለቲካ ብጥብጥ እንዲርቁ ደጋፊዎቹን አሳሰበ። ለብሔራዊ ልማት አንድነት ፓርቲ በእንግሊዝኛው ምህጻረ ቃል ዩፒኤንዲ መሪ ሀካንዴ ሂችሊማ በዛሬው ዕለት ይህን ያሉት የፊታችን ታህሳስ ወር ከሚካሄደው ብሔራዊ ምርጫ ጋር ተዛምዶ የገዢው የአርበኞች ግንባር ከፍተኛ ትንኮሳ ያሉትን ጥቃት እያደረሰባቸው ቢሆንም ከማናቸውም የኃይል እንቅስቃሴ እንዲቆጠቡ ተናግረዋል። ፖሊስን በመሳሰሉ የህዝብ አገልግሎት ተቋማት የሚደርስባቸውን የመብት ጥሰትም ዓለም አቀፉ ማህበረሰብ እንዲከታተለው ሲሉ ጥሪ አድርገዋል። የዛሬው የሚስተር ሂችሊማ ጥሪ የተሰማው ጆፍሬ ሙዋምባ የተባሉ የፓርቲያቸው ከፍተኛ አመራር አባል ህገ ወጥ የላማ ተኩስ ልምምድ ባለው እንቅስቃሴ ተሳትፈዋል ሲል ፖሊስ ካሰራቸው በኋላ ነው። እስሩን አስመልክቶ የፖሊስ ቃል አቀባይ ቻሪቲ ቻንዳ ሲናገሩ በሚስተር ጆፍሬ ሙዋምባ መኖሪያ ቤት ባደረሰው አሰሳ ቀስት፣ ስምንት ዙር ጥምጥም ዝናርና የተለያዩ ጠመንጃዎችን ጨምሮ የተለያዩ የጦር መሳሪያዎችን አግኝተናል ብለዋል። አድማጮች፣ የማጠቃለያ ወሬዎቹ እኚሁ።
የተከበራችሁ አድማጮች፣ ለምሽቱ ያሰናዳናቸው ዝግጅቶች እነዚሁ ነበሩ። ነገ እሁድ እንደተለመደው ከምሽቱ 3 ሰዓት ላይ እንገናኛለን። እስከዚያው ፕሮግራሙን በመድራችልን በብርሃን ኃይሉና ባስተናገድኳችሁ ሰለሞን ክፍሌ ስም ልሰናበት። ሰላም፣ ደህና እደሩ።
This program has come to you from the Voice of America, Washington.